Bambino B-O-A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አረጋው ጋር አብረናችሁ እንጓዛለን።
ሰላም፣ እንደምናመሻችሁ። በዛሬው ታህሳስ 9 2010 ዓ.ም ምሽት ፕሮግራማችን በኦሮሚያ ክልል በምዕራብ ሐረርጌ ዞን በአንድ ቀን ውስጥ የ61 ሰዎች መሞታቸው ተነግሯል።
በምዕራብ ሐረርጌ በድሮ ሎቢ ወረዳ በጋድሌ ቀበሌ ለደህንነታቸው ሲባል በአካባቢው በአቅራቢያ በሚገኝ ፖሊስ ጣቢያ ተጠልለው በነበሩ የኢትዮጵያ ሶማሌ ተወላጆች የጅምላ ግድያ ተፈጽሞባቸዋል። መንግስት ድርጊቱን ያወገዘ ጉዳዩን የሚያጣራ ግብረ ኃይል ያቋቋመ መሆኑን ለመግለጽ ወዳለሁ። የማጣራቱ ሂደት እንደተጠናቀቀም አስፈላጊውን እርምጃ የሚወሰድ ሲሆን የማጣራቱ ሂደት ውጤት ለህዝቡ በዝርዝር እንደሚገለጽ ከወዲሁ ለማሳወቅ እፈልጋለሁ። በተመሳሳይም በጨለንቆና በእነዚሁ ቀበሌዎች አጎራባች አካባቢዎች በተከሰቱ ግጭቶች ሳቢያ በአካባቢው በሚኖሩ የኦሮሞ ተወላጆች ላይ የሞትና የመቁሰል አደጋ አጋጥሟል።
ጠቅላይ ሚኒስትር ኃይለማርያም ደሳሌ ናቸው። በሌላ በኩል የምዕራብ ሐረርጌ ዞን የኮሚኒኬሽን ጽህፈት ቤት ህዝብን በማይወክሉ በልዩ ፖሊስ ድንገት በተከፈተ ጥቃት የተፈጠረ ነው ብለውታል። በዚህም 29 የኦሮሞ ተወላጆች ህይወታቸው ማለፉን ገልጸዋል።
በሶማሌ ክልል አካባቢ ያለው የተደራጀ ኃይል አለ ማለት ነው። ኦሮሚያ ውስጥ መጥቶ ኦሮሚያን ሰላም ለማንጋት ወይም ደግሞ ሰላም እንዳይኖር የሚፈልግ ኃይልና ሌላ ፍላጎት ያለው ኃይል ያለ ይመስለኛል።
በአዲስ አበባ የትራፊክ አደጋን ለመከላከልና ለመቀነስ የሚረዳ አዲስ ህግ ወጣ።
እግረኞች ይህን መንገድ ይከተሉ፣ በእግረኛ መንገድ ይሄዱ፣ በእግረኛ ማቋረጫ ዜብራ ያቋርጡ፣ ግራ መንገድ ተብሎ ይጓዙ የሚል በህጉ ላይ የተካተተ ሆነው ግን ተጠያቂነቱ ነገር የለም ነበረ። አሁን በአዲሱ ደንብ ደንብ ቁጥር 395/2009 ላይ ይሄ ደንብ ተካቶ ወጥቷል። ግን
የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ባለሙያ አቶ ኢንስፔክተር አሰፋ መዝገቡ ናቸው። ለምሽቱ ይዘናቸዋል። በፌስቡክ አት ቪኦኤ አማሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር አጠር ላሉት የምሽቱ ዜናዎቻችን በድጋሚ ተመልሰን መጥተናል። አርብ ዕለት ኦሮሚያ ግድያና የተቃውሞ ሰልፍ ማስተናገዷን ነዋሪዎችና የክልል ባለስልጣናት ለአሜሪካ ድምጽ ተናግረዋል። በምዕራብ ሐረርጌ ዞን በሀዊ ጉዲና ዳሮ ለቡ ወረዳዎች ውስጥ 29 የኦሮሞ ብሔረሰብ አባላት ህይወት መጥፋቱና ከ360 በላይ መኖሪያ ቤቶች በቃጠሎ ንብረታቸው መውደሙን የዞኑ የኮሚኒኬሽን ጽህፈት ቤት ኃላፊ ለአሜሪካ ድምጽ ተናግረዋል። በሌላ በኩል በዞኑ በጓድሎ ቀበሌ ውስጥ 32 የኢትዮጵያ ሶማሌ ተወላጆች ህይወት መጥፋቱን መንግስት አስታውቋል። በአጠቃላይ በአንድ ቀን ውስጥ የ61 ሰው ህይወት በሶስት ወረዳዎች ጠፍቷል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዚሁ አካባቢ በተፈጠሩ ግጭቶች የጠፋውን የሰው ህይወት በተመለከተ የተሰማቸውን ሀዘን ገልጸዋል። መንግስት የተፈጠሩትን ሁኔታዎች እንደሚያጣራና ውጤቱንም ለህዝብ ይፋ እንደሚያደርግ አስታውቀዋል።
አዲሱ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የብሔራዊ ጸጥታ ስትራቴጂ ለሀገሪቱ እጅግ አደገኛና ስር የሰደዱ ስጋቶችን ለመዋጋት ግልጽና ተግባራዊ መሆን የሚችል መመሪያ የሚሰጥ ነው ሲሉ የአስተዳደሩ ከፍተኛ ባለስልጣናት ተናገሩ። ፕሬዝዳንት ትራምፕ ዛሬ ሰኞ ዋሽንግተን ውስጥ በሚያደርጉት ንግግር የብሔራዊ ጸጥታ ስትራቴጂውን ሰነድ ይፋ ያደርጋሉ። እንደ ቅርቦቹና ቀደም ያሉ ስትራቴጂዎች ሳይሆን ይሄኛው ሀገሪቱ የተደቀኑባትን አደጋዎችና ፈተናዎች ግልጽ ባለመንገድ ባሉት የሚቃኝና ቅድሚያ ለአሜሪካ በሚለው የፕሬዝዳንቱ መርህ መሰረት ለዩናይትድ ስቴትስ ጥቅሞች ቅድሚያ የሚሰጥ ነው ሲሉ ያስተዳደሩ ከፍተኛ ባለስልጣናት አስረድተዋል።
ኒጀር ውስጥ በአክራሪ እስላማዊ ታጣቂዎች የተገደለው የዩናይትድ ስቴትስ ወታደር የሞተው በ18 ጥይት ተደብድቦ መሆኑንና ሕይወቱ እስከምታልፍ ከታጣቂዎች ጋር መፋለሙን የዩናይትድ ስቴትስ የጦር ኃይል ያካሄደው ምርመራ አመለከተ። የዩናይትድ ስቴትስ ባለስልጣናት ባለፈው ጥቅምት ወር በታጣቂዎች ስለተገደለው የጦር ሰራዊት ወታደር ላ ዴቪድ ጆንሰን ወደፊት ተጠናቆ ይፋ ስለሚደረገው ሪፖርት ለአሶሺየትድ ፕሬስ ገለጻ አድርገዋል። ኒጀርን ከማሊ ጋር በሚያዋስነው ድንበር በደረሰው ጥቃት ሌሎች 3 አሜሪካውያን ወታደሮችም ተገለዋል።
በመጨረሻም የደቡብ አፍሪካ ገዢው ኤኤንሲ ፓርቲ መልእክተኞች ቀጣዩን የፓርቲው መሪ ለመምረጥ ማልደው ድምጽ መስጠት ጀምረዋል። ይህ ምርጫ ታዲያ ቀጣዩ የሀገሪቱ ፕሬዝዳንት ማን እንደሚሆን ፍንጭ የሚሰጥ እንደሚሆን ብዙዎች ያምናሉ። ለዛሬ የያዝናላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን እንምራችሁ።
የካቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን የምናልፈው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰሞኑን በምስራቅና ምዕራብ ሐረርጌ እንደዚሁም በሌሎች አካባቢዎች በተፈጠሩ ግጭቶች በጠፋው የሰው ሕይወት የተሰማቸውን ሐዘን ገልጸዋል። መንግስት የተፈጠሩትን ሁኔታዎች እንደሚያጣራና ውጤቱንም ለሕዝብ ይፋ እንደሚያደርግም አስታውቀዋል። እስክንድር ፍሬው ተከታዩን ዘገባ ከአዲስ አበባ ልኳል።
የጠቅላይ ሚኒስትር ኃይለማርያም ደሳለኝ የሐዘን መግለጫ መልእክት በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች የተከሰተው ግጭት እንደገና ማገርሸቱንም የገለጹበት ነው።
የፌዴራል መንግስት ከሁለቱ የክልል መንግስታት ጋር በቅርበት በመስራት ችግሩ እንዲቀረፍ ያላሰለሰ ጥረት በማድረግ ላይ የሚገኝ ሲሆን ጉዳዩ እልባት ወደሚያገኝበት ምዕራፍ በመሸጋገር ላይ ነበር። ሆኖም በቅርቡ ግጭቱ እንደገና ያገረሸ ሲሆን በንጹሃን ዜጎቻችን ላይ የሞት የአካል ጉዳትና የሀብትና ንብረት ውድመት በማስከተል ላይ ይገኛል። በምዕራብ ሐረርጌ በድሮ ሎቢ ወረዳ በጋድሌ ቀበሌ ለደህንነታቸው ሲባል በአካባቢው በአቅራቢያ በሚገኝ ፖሊስ ጣቢያ ተጠልለው በነበሩ የኢትዮጵያ ሶማሌ ተወላጆች የጅምላ ግድያ ተፈጽሞባቸዋል። መንግስት ድርጊቱን እያወገዘ ጉዳዩን የሚያጣራ ግብረ ኃይል ያቋቋመ መሆኑን ለመግለጽ ወዳለሁ። የማጣራቱ ሂደት እንደተጠናቀቀም አስፈላጊውን እርምጃ የሚወሰድ ሲሆን የማጣራቱ ሂደት ውጤት ለሕዝቡ በዝርዝር እንደሚገለጽ ከወዲሁ ለማሳወቅ እፈልጋለሁ። በተመሳሳይም በጨለንቆና በእነዚሁ ቀበሌዎች አጎራባች አካባቢዎች በተከሰቱ ግጭቶች ሳቢያ በአካባቢው በሚኖሩ የኦሮሞ ተወላጆች ላይ የሞትና የመቁሰል አደጋ አጋጥሟል። በራሴና በፌዴራል መንግስት ስም በንጹሃን ዜጎች ላይ በደረሰው አደጋ የተሰማኝን ጥልቅ ሐዘን እየገለጽኩ ለተጎጂዎች ቤተሰቦች፣ ዘመድ አዝማድና ለመላው የሀገራችን ሕዝቦች መጽናናትን እመኛለሁ።
የጸጥታ ኃይሎች መንግስት ግጭቶች ባሉባቸው አካባቢዎች ሰላምን እንዲያረጋግጡ ተልዕኮ ሰጥቷቸው በመንቀሳቀስ ላይ እንደሚገኙ በአገር ውስጥ የመገናኛ ብዙሃን የተጠቀሱት ጠቅላይ ሚኒስትሩ ጠቁመዋል። የጨለንቆን ግጭት ጨምሮ ተልኳቸውን እየፈጸሙ ባሉበት ወቅት ያጋጠሙ ክፍተቶች ካሉ መንግስት አሰራሩን ተከትሎ እንደሚያጣራና ውጤቱንም ለህዝብ ይፋ እንደሚያደርግም አመልክተዋል። በተለያዩ የአገሪቱ አካባቢዎች በሚገኙ የከፍተኛ ትምህርት ተቋማት የተነሱ ግጭቶችም በጠቅላይ ሚኒስትሩ መልእክት ተጠቅሰዋል። ህይወታቸውን ባጡ ተማሪዎች የተሰማኝን ጥልቅ ሐዘን እየገለጽኩ ለተማሪ ወላጆችም መጽናናትን እመኛለሁ ነው ያሉት። መንግስታቸው በከፍተኛ ትምህርት ተቋማትም ሆነ በሌሎች አካባቢዎች የተፈጠሩ ችግሮችን ለመፍታት እየሰራ መሆኑንም ጠቅላይ ሚኒስትሩ ተናግረዋል። መገናኛ ብዙሃንም ኃላፊነት የጎደላቸውን ዘገባዎች ከማሰራጨት እንዲቆጠቡ አሳስበዋል።
መደበኛው የሚዲያ ዘርፍም ሆነ በሌሎች የመረጃ ማሰራጫ አግባቦች በመጠቀም መረጃን የሚያሰራጩ ተቋማት ህግን አክብረው ሊንቀሳቀሱ ይገባል። ሐሰተኛና የተጋነኑ መረጃዎችን በማሰራጨት የህዝቡን ሰላም፣ ደህንነትና አኩሪ የአብሮ መኖር እሴቶች የሚንዱና ህግን በሚተላለፉ የግልም ሆነ የህዝብ የመገናኛ ብዙሃን ከዚህ መሰል ተግባራት መቆጠብ ይኖርባቸዋል። መንግስት እንዲህ ያሉ ችግሮችን በሚፈጽሙት ላይ ተከታትሎ እርምጃ የሚወስድ መሆኑንም በግልጽ ለማሳወቅ እወዳለሁ።
ጠቅላይ ሚኒስትሩ በንባብ ያሰሙት መግለጫ የተደመጠው የገዢው ኢህአዴግ ስራ አስፈጻሚ ኮሚቴ በወቅታዊ ጉዳዮች ላይ የተነጋገረ መሆኑን የሚጠቁሙ ዘገባዎች እየወጡ ባሉበት ወቅት ነው። የዚህ ውይይት ውጤት ግን እስካሁን አልተገለጸም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ለዘገባው እናመሰግናለን። ከዚሁ ዘገባ ጋር በተያያዘ ኦሮሚያ አርብ ዕለት ግድያና የተቃውሞ ሰልፍ ማስተናገዷን ነዋሪዎችና የክልል ባለስልጣናት ለአሜሪካ ድምጽ ተናግረዋል። ይህንንም በአርብ ዕለት ዘገባችን አቅርበነው ነበር። በምዕራብ ሐረርጌ ዞን ባህዊ ጉዲና ዳሮ ለቡ ወረዳዎች ውስጥ 29 የኦሮሞ ብሔረሰብ አባላት ህይወት መጥፋቱና ከ360 በላይ መኖሪያ ቤቶች በቃጠሎ መውደማቸውን የዞኑ የኮሚኒኬሽን ጉዳዮች ኃላፊ ለአሜሪካ ድምጽ ለአፋን ኦሮሞ ዝግጅት ክፍል ተናግረዋል። በሌላ በኩልም በዞኑ በጋዱሎ ቀበሌ ውስጥ 32 የኢትዮጵያ ሶማሌ ተወላጆች ህይወት መጥፋቱን መንግስት አስታውቋል። በአጠቃላይ በአንድ ቀን ውስጥ የ61 ሰው ህይወት በሶስት ወረዳዎች ጠፍቷል። ይህንኑ በተመለከተ የኦሮሚያ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋ በፌስቡክ ገጻቸው እንዳሰፈሩትና ለሮይተርስ የዜና ወኪል እንደተናገሩት በዞኑ በሀዊ ጉዲናና በዳሮ ለቡ ወረዳዎች ከኢትዮጵያ የሶማሌ ክልል ጋር የማይዋሰኑ መሆናቸውን፣ ሆኖም በርካታ የኢትዮጵያ ሶማሌ ክልል ተወላጆች በእነዚህ ወረዳዎች መንደሮችን መስርተው ከኦሮሞ ወንድሞቻቸው ጋር ለዘመናት በሰላምና በፍቅር አብረው በመኖር ላይ እንደሚገኙ ጠቅሰዋል። ታህሳስ 5/2010 ዓመተ ምህረት ጀምሮ ግን በሀዊ ጉዲና ወረዳ የኢትዮጵያ ሶማሌ ክልል ከሚኖርባቸው መንደሮች ሰላማዊውን የሶማሌ ሕዝብ የማይወክሉ ታጣቂዎች ሰላማዊውን ማህበረሰብ ተገን አድርገው ከአካባቢው እየተነሱ ኢብሳና ታዎ በሚባሉ ቀበሌዎች ላይ ጥቃት መፈጸም መጀመራቸውን አስፍረዋል። ከታህሳስ 5 እስከ ትላንትና ድረስ በተሰነዘሩ ጥቃቶችን በተጠቀሱት ቀበሌዎች 29 የኦሮሞ ተወላጆች ህይወት መጥፋቱን ተናግረዋል። ከ360 በላይ መኖሪያ ቤቶችም ከነ ሙሉ ንብረታቸው ወድመዋል ብለዋል። በሀዊ ጉዲና ወረዳ በተፈጸመ ጥቃትም ህይወታቸውን ካጡ ሰዎች መካከል አቶ አህመድ ጣሃ የተባሉ በህብረተሰቡ ዘንድ ከፍተኛ ፍቅርና ተቀባይነት ያላቸው ሰው እንደሚገኙበት፣ ከዚህ ውስጥ አቶ ዚያድ ጣሃ የተባሉ የሟች አቶ አህመድ ወንድም ደግሞ በዳሮ ለቡ ወረዳ ጋዱሎ ቀበሌ ነዋሪ መሆናቸውንና በሀዊ ጉዲና ወረዳ በተፈጠረው ግጭት የወንድማቸውን አቶ አህመድ ጣሃን ሞት የተረዱት አቶ ዚያድ በከፍተኛ የሀዘን ስሜት በመሆን ግብረአበሮቻቸውን በማስተባበር ሀዊ ጉዲና ወረዳ ላይ ከተፈጠረው ግጭት ጋር ምንም ግንኙነት በሌላቸው በጋዱሎ ቀበሌ ነዋሪ በሆኑ ንጹሐን የኢትዮጵያ ሶማሌ ክልል ተወላጅ ላይ ዘግናኝ እርምጃ ወስደዋል። እስካሁንም በደረሳቸው ሪፖርት በጋዱሎ ቀበሌ ነዋሪ የሆኑ 32 የኢትዮጵያ ሶማሌ ተወላጆች ህይወት መጥፋታቸውን ማረጋገጣቸውን አስፍረዋል። አድማጮች፣ ይህንን በተመለከተ አርብ ዕለት ዘገባ አቅርበን ነበረ። የዚህ ግጭት መነሻ እንዴት እንደተፈጠረ የክልሉን የዞኑን የኮሚኒኬሽን ጉዳዮች ኃላፊ አቶ አብዱረዛቅ መሐመድን አነጋግሬያቸው ተከታዩን ዘገባ አጠናቅረን ነበር። በምዕራብ ሐረርጌ ዞን ካሉት 17 ወረዳዎች ውስጥ ከአሰበ ተፈሪ ወይም ከጭሮ ከተማ 160 ኪሎ ሜትር ርቃ የምትገኘው ሀዊ ጉዲና ወረዳ ውስጥ በሚገባ የታጠቁ የሶማሌ ክልል ልዩ ዞን ፖሊስ ኃይሎች ገብተው ጥቃት እንደፈጸሙባቸው፣ በአሁኑ ሰዓትም ከወረዳው ሸሽቼ ነው ያሉ ግለሰብ ለአሜሪካ ድምጽ ተናግረዋል። ስማቸውንና ማንነታቸውን እንዳንጠቅስ ጠይቀውናል እኚሁ ነዋሪ። ተኩስ ሲጀመርና ቃጠሎ ሲጀመር ጥለን ሸሽተን አጎራባች ቦታ ነው ያለ ነው። አብዛኛው ሰው ግን በዛ ይገኛል ይላሉ።
ዛሬ ደግሞ ሰዎቹ ዝም ብሎ ያው ወይን ወደ እርሻ ምናምን ሄዱ። ዝም ብሎ አንድ ታው ወረዳ የምትባለው ከተማ ታው ላይ በቃ ህብረተሰቡን በጥይት አቃጠሏል። እኛ በቃ ሸሽተን እዛ ጠቀም ነዋለን። አሁን
አንተ የት ነዋሪ ነበርክ?
እዛ ነኝ። እዛ ማለት ሀዊ ጉዲና ወረዳ ማለት ነው። አሁን መጥቼ ዳሮ ለቡ ውስጥ ነኝ ያለው። ዳሮ ለቡ ውስጥ ነኝ ያለው አሁን ማለት ነው።
ስንት ሰዓት ላይ ነው ይሄ የሆነው?
ጠዋት ወደ 3 ሰዓት አካባቢ ነው ጀመረ። እንዳለ እዛ የወረዳ መኪና ራሱ አለ፣ የመረዳ መኪና እንዳለ ተቃጠሉት። መንገድ ዘጉ በቃ እንዳለ ቤት ውስጥ አንድ ከተማ እንዳለ በእሳት ተቃጠሉት።
ሁኔታውን ለማጣራት የምዕራብ ሐረርጌ ዞን የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ አብዱረዛቅ አህመድ ጋር ደውዬ ነበር።
ሀዊ ጉዲና የምትባለው ቦታ ላይ ዛሬ ጠዋት የሶማሌ የታጠቀ ልዩ ኃይል በጠዋት መጥቶ ታው የምትባል ቀበሌ እና ኢሳ የምትባል ቀበሌ ላይ ጦርነት ይከፍታል። በዚህ ጦርነት ታው የምትባል ቦታ ላይ ወደ 80 ቤቶችን ያቃጥላሉ ማለት ነው። እነዚህ የታጠቁ ኃይሎች ኢብሳ ቦታ ላይ ደግሞ በሁለቱም በአንድ ተመሳሳይ ሰዓት ነው ጦርነቱ የተከፈተው። ወደ 80 ቤቶች የኦሮሞ አርሶ አደር ቤቶች የተቃጠለ ሲሆን ሰውም እዛ ውስጥ ሊኖር ይችላል እየተባለ ነው። ግን እስካሁን ባለኝ መረጃ ወደ 80 ቤቶች ተቃጥሏል። 2 ሰዎች ደግሞ ቆስሏል በጥይት ማለት ነው። እነዚህ 80 ቤቶች የተፈናቀሉ ሰዎች ወደ 300 መሆኑ ሰዎች እዛ አካባቢ ላይ የሚገኝ አንድ ትምህርት ቤት አለ። በትምህርት ቤት ተጠለው ይገኛሉ። በአሁኑ ሰዓት በሶማሌ የታጠቁ ልዩ ኃይል ተከቦ ነው። ኢብሳ የምትባል ቦታ ላይ በተመሳሳይ ጦርነት ተከፍቶ ሁለት ሰው ነው የሞተው። ከዛ ውስጥ አንዱ ፖሊስ ነው፣ አንዱ ደግሞ አመር ጣሃ ይባላል። ማለት የቀበሌው ታጣቂ ነው ማለት ነው።
አቶ አብዱረዛቅ አያይዘው ጉዳዩን የመከላከያ ሰራዊት እንዲገባበት ጥሪ ማድረጋቸውንና በአሁኑ ሰዓት የመብራት አገልግሎት፣ የኢንተርኔትና የስልክ ግንኙነት በመቋረጡ አደጋ ስለደረሰባቸው ሰዎች በቂ መረጃ እንደሌላቸው አብራርተዋል።
እንደምታውቀው በቅርቡ ያው የሶማሌ የታጠቀ ኃይል በኦሮሚያ በተለያዩ ቦታዎች ላይ ጥቃት እያደረሰ ይታወቃል። በቅርቡ በምዕራብ ሐረርጌ ሜሶ ወረዳ ላይ የታጠቀ ኃይል ጉዳት ማድረሱ ይታወቃል። ይሁንና የአሁኑ ቦታ ደግሞ ለየት የሚያደርገው እቺ ሀዊ ግድና የምትባል ከምንም ጎረቤት አይደለችም። ከሶማሌ ክልል ጎረቤትም አይደለችም፣ በቦርደርም አይደለችም። ሆኖም ግን የተወሰኑ ሰዎች ይኖራሉ ማለት ነው። በዚህ በኢሳሜ የምትባለው ቦታ ላይ ይኖራሉ ማለት ነው። አሁን ያለው ምንድን ነው? እነዚህ ሰዎች ያሉት በኦሮሚያ ክልል ቀበሌዎች ውስጥ ይኖራሉ። እንደ ማንኛውም አብሮ ይኖሩ ነበረ ማለት ነው። ሆኖም ግን ያልታወቀ ኃይል ማለት ነው፣ ሶማሌ የታጠቀ ኃይል ማታ ገብቶ ጠዋት ተኩስ ይከፍታል ማለት ነው። መሳሪያ፣ ትልልቅ መሳሪያ ኤም-14 እና መትረየስን የያዙት ልብስም ለብሶ የሚሊተሪ ልብስም ለብሶ የተገኙም አሉ ማለት ነው። አሁን ባለን መረጃ እስካሁን
በየት በኩል ነው አልፎ ገቡ ሲባል መንገዱ እንግዲህ ካላዋሰነ እንዴት ገቡ?
አሁን ባለኝ መረጃ በባሌ በኩል ለገለቡ የምትባል ቦታ ውስጥ በቦታ እንደገቡ ነው መረጃ ያለኝ።
ቁጥራቸው ምን ያህል ነው?
ቁጥራቸው የታጠቁ ኃይሎች ቁጥራቸውን አላውቅም፣ ግን ሁለት ቀበሌ ሙሉ ተቆጣጥሮ ያሉት ናቸው። በአሁኑ ሰዓት ከአንድ ቀበሌ ይፍሳ የምትባል ቦታ ላይ እዛ አካባቢ ያሉ የታጠቁ የቀበሌ ኃይል ወደዛ እዛ አካባቢ እንዲለቁ አድርገዋል። በአሁኑ ሰዓት አሁን ስትደውይልኝ ታሁ የምትባል ቦታ ላይ ተቆጣጥሮ ማለት ነው ህዝቡ ወደ 300 ሰው የሚሆን ከሰማና ቤት ተቃጠለ ቤት ውስጥ ተሰዶ በአንድ ትምህርት ቤት ተጠሎ ያሉትን ህዝቦች ተከቦ በእነዚህ ኃይሎች ተከቦ ነው ያሉት ማለት ነው። አትናው አሁን በአሁኑ ሰዓት ማለት ነው ስደውልኝ።
ቤቶቹ ምን አይነት ቤቶች ናቸው?
እዛ አካባቢ ያለው አርሶ አደር የሚኖርበት ኖርማል ቤት ማለት ነው፣ ሰው የሚኖርበት ሰፈር ታው የምትባል ማለት ነው።
እዛ የቀበሌው ምን ያህል ቁጥር ያለው ህዝብ ነው? በአጠቃላይ
ባለኝ መረጃ ወደ 800 ሰዎች ይኖሩበታል በዛች ቀበሌ ማለት ነው።
ምን ትምህርት ቤት ውስጥ ነው ያሉት? አሁን
የታው ቀበሌ ትምህርት ቤት ውስጥ ነው ያሉት ሰዎቹ ማለት ነው። መውጫ አቶ ማለት ነው መውጫ ቢያንስ ከዛ ወጥቶ ኢብሳ ነው የሚገቡት። ኢብሳ አስለቅቀዋል፣ ግን ታውን አለቅቁም። ታው በእነሱ ቁጥር ስም ያለው የሚመለከተው አካል ዳወለቡ የምትባል ወረዳ አለች፣ እዛ ጎረቤት ኢትዮጵያ መከላከያ ሰራዊትም በዛ አካባቢ እነዛን ህዝብ ለማስለቀት ትግል ለማድረግ ሄደዋል። ቦታው በጣም ረጅም ኪሎ ሜትሩ ወደ 160 ኪሎ ሜትር ከዞኑ ስለሆነ እስካሁን ድረስ እንዳልደረሱ ነው ያለኝ መረጃ። መንገዶቹ ሁሉ ተዘጋግተዋል። ኃይሉ እዛ ደርሶ እነዛን ሰዎች ሊያድን የሚችልበት ሁኔታም ያለ አይመስለኝም። ሆኖም ግን ኮኔክሽንም ወይም ደግሞ የስልክ ግንኙነትም የለም እዛ አካባቢ። አሁን ያለኝ መረጃ ነው እየሰጠው ይሻለው።
ጥሪ አድርጋችኋል የሌላ አካል እርዳታ? ለምሳሌ ፌዴራል መንግስቱን የመከላከያ
ለሚመለከተው አካል አመልክተና የሚመለከተው አካል ኃይል አደራጅቶ ወደዛ ሄደዋል ማለት ነው። እዛ አካባቢ ስቴብል ለማድረግ እና በታጠቀ ኃይል የተከበቡ ሰዎችን ህይወት ለማዳንና ለማስለቀቅና እዛ አካባቢ ያለውን ጸጥታ እንትን ለማለት ኃይሉ ወደዛ እየሄደ ነው ማለት። እስካሁን ድረስ መድረስና አለመድረሳቸው የግንኙነት መስመር ወይም ደግሞ ኔትወርክ በጣም ችግር ስላለ
አቶ አብዱረዛቅ አያይዘው እንደሚናገሩት አሁን ባላቸው መረጃ አደጋ ከተሰማ በኋላ ጋዴሎ በተባለች ሌላ ቀበሌ ላይ በዚህ አደጋ የተበሳጩ የሟች ቤተሰቦች በሶማሌ ተወላጅ በሆኑ ዜጎች ላይ አደጋ ሳያደርሱ እንዳልቀሩ ገልጸዋል። በሁኔታውም ግራ መጋባታቸውን ይናገራሉ።
ጋድሎ የምትባል ቀበሌ ላይ ሁለቱ ከሞቱት ሰዎች ውስጥ አንዱ እዛ አካባቢ ያለው አርሶ አደር የታጠቀ ታጣቂ አርሶ አደር ነው። ያ ሰው በጣም እዛ አካባቢ የጀግና ወይም ደግሞ ታዋቂ ሰው ነው እና ያ ታዋቂ ሰው በመሞቱ የእሱ ፋሚሊ ጋድሎ የምትባል አካባቢ ላይ የተወሰኑ ሶማሌዎች ይኖራሉ። አንድ 50 አካባቢ መሆኑ ሶማሌዎች ይኖራሉ ነዋሪ ማለት ነው። እና እዛ አካባቢ ላይ ጥቃት ሊያደርስ ይችላል ብሎ መረጃ አለኝ። ምን ያህል እንዳደረሰ አላውቅም። ወደ 10 ሰው ወደ 14 ሰው አካባቢ ላይ ጥቃት አድርሰዋል ነው። መሞታቸው እርግጠኛ አይደለሁም፣ ግን ጥቃት አድርሰዋል ነው። ጉዳቱ ከባድ ጉዳት ይሁን ቀለለ ጉዳት ይሁን አጣርቼ ልመለስልሽ ይችላለሁ ማለት ነው።
አቶ አብዱረዛቅ ጨምረው እንደተናገሩት ይህ ቦታ የኦሮሞና የሶማሌ ተወላጆች ለረጅም ዘመን አብረው የኖሩበት ወረዳ እና ከዚህ ቀደም እንደዚህ አይነት ግጭት ያላጋጠመ መሆኑን ጠቅመው አብረው የኖሩ ሕዝቦች ውስጥ ገብቶ ተኩስና ቃጠሎ ከፍቶ የሚያጋድል ኃይል ምን እንደሆነ ሊገባኝ አልቻለም ብለዋል።
ጥቃት የደረሰበት ሕዝቡን ተይና ራሳቸው ነዋሪ ሶማሌ ስጠይቅ ምንድን ነው እየሄደ ያለው ብለን ስንጠይቃቸው ምንም የሚያውቁት ነገር የለም። ቅስቀሳው የሚያካሄደው አካል ምን እንደሆነ እነሱ የሚያውቁት ነገር የለም።
እና ይሄ በሶማሌ ክልል አካባቢ ያለው የዘራጀ ኃይል አለ ማለት ነው። ኦሮሚያ ውስጥ መጥቶ ኦሮሚያን ሰላም ለማንጋት ወይም ደግሞ ሰላም እንዳይኖር የሚፈልግ ኃይልና ሌላ ፍላጎት ያለው ኃይል ያለ ይመስለኛል። ይሄ ልዩ ኃይል የሚባለው የሚያዘውና የልዩ ኃይልን እንቅስቃሴ ረን የሚያደርግ ወይም ደግሞ የሚያንቀሳቅሱ አካል ማለት ነው።
የሶማሌ ክልል በዚህ ጉዳይ ላይ ምላሽ እንዲሰጠን ማምሻውን ወደ ሶማሌ ክልል ፕሬዝዳንት ደውለን ነበር። እንደዚሁም ደግሞ የፕሬዝዳንቱ አማካሪ ናቸው ወደ ተባሉት ሰው የእጅ ስልክ ላይ ደውለን ነበር። ስልኩ ተነስቶ ማንነታቸውን ካረጋገጡልን በኋላ ስልካቸው ተመልሶ ተዘግቷል። ምላሻቸውን ማግኘት አልቻልንም። የፌዴራል የኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ዶክተር ነገሪ ሌንጮም በዚህ ጉዳይ ላይ ምላሽ እንዲሰጡን ደውለን ነበር። የእሳቸውም ስልክ ባለመነሳቱ ምላሻቸውን ማካተት አልቻልንም። ወደ መጨረሻው ዘገባችን እናልፋለን። በአዲስ አበባ የትራፊክ አደጋን ለመከላከልና ለመቀነስ የሚረዳ አዲስ ህግ ወጣ። ከዚህ ቀደም ከነበሩት የትራፊክ ህጎች ጋር በጥምረት ሊተገበር የታሰበውና በቅርቡ ተግባራዊ እንደሚሆን የሚጠበቀው አዲሱ ህግ በቸልተኝነት መንገድ ለማቋረጥ የሚሞክሩ የከተማ እግረኞች ላይ ያተኮረ ነው። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ባለሙያ የሆኑት ኢንስፔክተር አሰፋ መዝገቡ በአዲስ አበባ ከተማ የትራፊክ አደጋዎችን በመቀነስ ዙሪያ እየተሰሩ የሚገኙትን ጨምረው ማብራሪያ ሰጥተውናል። መስታወት አራጋው ናት ያነጋገረቻቸው። የትራፊክ አደጋ አሁን ያለበትን ሁኔታ በተመለከተ ከሚያብራሩበት ይጀምራሉ።
እርግጥ አሁን የትራፊክ አደጋው ለውጥ የለውም ማለት አይቻልም። ምክንያቱም የተሽከርካሪ ቁጥር እየጨመረ ነው፣ የህዝብ ቁጥር ይጨምራል፣ ከተማው እየተስፋፋ ነው፣ ወደ ጎን እየተለጠጠ ነው፣ ብዙ እንቅስቃሴዎች አሉ። በዚህ ውስጥ ግን በተወሰነ ነገር ባለበት ማቆሙን በራሱ ጥሩ ነው እና ጥረቶች፣ ለምሳሌ አሁን ቅርብ ጊዜ የአልኮል መለኪያ መሳሪያ መጀመሩ፣ የፍጥነት መቆጣጠሪያው መጀመሩ፣ የእነኚህ መሳሰሉ ነገሮች ደግሞ ተጽዕኖ ሲያሳድሩ አደጋው ሊቀንስ ይችላል የሚል ነገር ነው እና ዞሮ ዞሮ በቴክኖሎጂ የመታዘዙ ነገር በፖሊስ ኮሚሽናችን አለ። በሀገር አቀፍ ደረጃ ግን ምን ይመስላል፣ እንዴት ነው ትሬንዶች የማደጉ የመቀነሱ የሚለውን ነገር ከፌዴራል ፖሊስ መረጃውን ብታገኝ የተሻለ ነው የሚሆነው።
እንግዲህ አዲስ አበባ በርካታ የመኪና አደጋዎች ቀን በቀን ይታያሉና ይህ ከመንገዶች አለመስተካከል ጋር በተያያዘ ወይም ደግሞ ከቸልተኝነት ጋር በተያያዘ አደጋዎች እያጋጠሙ ነው ያሉት?
የመንገድ መስፋፋቱ እንደምታውቁት በከተማ ውስጥ የተለያዩ አዳዲስ መንገዶች እየተሰሩ ነው። በዛው ልክ የተሽከርካሪ መጠን አብሮ እየጨመረ ነው የሚታየው። በእርግጥ የትራፊክ አደጋ እንግዲህ ሰውኛ የሆኑ ስህተቶች ናቸው። የአሽከርካሪው የመንገድ አጠቃቀም ችግር ይኖራል። እንደገና የተሽከርካሪ ቴክኒክ፣ የእግረኛ መንገድ አጠቃቀም እና የእርቅ መንገዶችም አንዳንዱ ቦታዎች ላይ የዲዛይን ችግር ያለባቸው ወይም ምልክት አለማሟላት ለትራፊክ አደጋው ምክንያት ሆኖ ይገኛሉ። ግን ብዙ ጊዜ ከአሽከርካሪ ጋር ተያይዞ ያሉ ነገሮች ናቸው። የዓለም አቀፉም ትሬንድ የእኛም ሀገር ቢሆን ከዛ የተለየ አይደለም። በእርግጥ አሽከርካሪዎች በተለይ ለሌላው ሰው አስቦ እግረኛው ለአሽከርካሪ አስቧል የማይጓጓ አሽከርካሪዎች ለአደጋው ምክንያት ሆነው ይገኛሉ። ያንን ለመከላከል እንግዲህ ያው ግንዛቤ ሆ የጨመር ነው ተቻለ መጠን። ከዛ ውጭ ደግሞ ያው ቁጥጥሩንም ዘመናዊ በሆነ መልኩ ለማካሄድ ጥረት እየተደረገ ነው ማለት ነው።
አዲስ አበባ ውስጥ ያሉ እግረኞች ምን ያህል ህግን ተከትለው ይሻገራሉ? ህግን ተከትለው ይጓዛሉ?
የተወሰነ ፐርሰንትም ቢሆን የእግረኛው መንገድ አጠቃቀም ችግር ለትራፊክ አደጋው ምክንያት ሆኖ ይገኛል። በእርግጥ ከዛሬ ድረስ ባለው ደረጃ እግረኞች ተጠያቂ የሚሆኑበት ህግ አልነበረም። ያው ዞሮ ዞሮ እግረኞች ይህን መንገድ ይከተሉ፣ በእግረኛ መንገድ ይሄዱ፣ በእግረኛ ማቋረጫ ዜብራ ያቋርጡ፣ ግራ መንገድ ተብሎ ይጓዙ የሚል በህጉ ላይ የተካተተ ሆነው ግን ተጠያቂነቱ ነገር የለም ነበረ። አሁን በአዲሱ ደንብ ደንብ ቁጥር 395/2009 ላይ ይሄ ደንብ ተካቶ ወጥቷል። ግን ተፈጻሚ አልሆነም። ተፈጻሚ ለመሆን ደግሞ የተለያዩ ነገሮች ቅድመ ሁኔታዎች መዘጋጀት መቻል አለባቸው እና አንዳንድ ምቹ ያልሆኑ ለእግረኛ ምቹ ያልሆኑ መንገዶችን መመቻቸት መቻል አለባቸው። ለመቆጣጠርም ደግሞ አንዳንድ ሊስተካከሉ የሚገባቸው ነገሮች ስላሉ እስካሁን ተፈጻሚ ያልሆነው እንግዲህ ምናልባት ከቅርቡ ጊዜ ጀምሮ ይሄ ከኛ ውጭ ነው ምናልባት የትራንስፖርት ባለስልጣን ይህን ደንብ ተፈጻሚ ለማድረግ የሚያመቻቻቸው ነገሮች የአፈጻጸም መመሪያዎች ምናምን ከወጡ በኋላ እንግዲህ ምናልባት ተግባሪ ይሆናል። ግን እዛ ድረስ ግን ከማለት ያው ለእግረኞች ምቹ የማድረግ መንገዶችን እየተሰራ ነው። በተለይም አሁን የትራንስፖርቱ አስተባባሪ ጽሕፈት ቤት አንዳንድ መስቀለኛ መንገዶችን ሲያቋርጡ እግረኞች ከመኪና ትንሽ ራቅ እንዲሉ የተወሰነ ቦታዎች ላይ እየተሰሩ ነው ያለው።
እንግዲህ ይሄ ነገር ተስፋፍቶ የተሻለ ነገር ሲሆን ዞሮ ዞሮ እግረኞቹን ተጠያቂ የሚሆኑበት ነገር ይኖራል። ከዚህ በፊት የሆነ ሙከራ ተደርጎ ነበር። በሙከራው በደንብ ቀጣይነት እንዲኖረ አሁን በህግ የመታገዙ ነገር መኖር ስላለበት ይሄ ህግ ወጥቷል። እንግዲህ ምናልባት ሊሆን ባላቅም አሁን ከህግ ዘመን እንግዲህ ስጥር እንደምናለን ብዬ አስባለሁ።
ህጉ ምንድን ነው የሚለው እንደው አጠር አድርገው ቢነግሩኛ።
ለምሳሌ እግረኞች ከ80 ብር እስከ 40 ብር እንዳይሰጣቸው የሚችሉት የደንብ ጥሰቶች አሉ። ለምሳሌ አንድ ነገር ብናነሳ የእግረኛ ማቋረጫ ዜብራ ሲጠቀሙ ኤርፎን ጆሯቸው ውስጥ አድርገው ሀሳባቸውን ጥሎ መንገድ የሚጠቀሙ ብዙ ሰዎች ለአደጋ እየተጓለፉ ስለሆነ 80 ብር የሚቀጡበት፣ የእግረኛ መሸጋገሪያ ድልድይ እያለ በአጥር ላይ ዘለው የሚሄዱ እግረኞች 80 ብር የሚቀጡበት፣ እንደዚሁ ከእግረኛ መንገድ ውጭ በተሽከርካሪ መንገድ ላይ ሲሄዱም ደግሞ 40 ብር የሚቀጡበት እና እነኛ የመሳሰሉ ነገሮች በህግ ውስጥ የተካተቱ ናቸው ማለት ነው። እንዴት ይፈጽማል የሚለውን ጊዜው ሲደርስ ብናሳውቅ የተሻለ ነው የሚሆነው። ምክንያቱም እግረኞቹን የሚቆጣጠሩ እንዴት ነው፣ ምንድን ነው የሚቀጡት? በእርግጥ ደንቡ ውስጥ ተካተዋል። ደንቡ ውስጥ ምንድን ነው የሚለው በዝርዝር እንዴት ይፈጽማል ነው እንጂ እግረኛ ጥፋት በሚያጠፋበት ጊዜ ገንዘብ ካለ ያንን ገንዘብ ይቀጣል፣ ገንዘብ ከሌለው ግን ማህበራዊ ግልጋሎቶችን ይፈጽማል። ይሄ ነው እንደ ሌሎቹ ሀገራት ማለት ነው። ስለዚህ እሱ እንዴት ይፈጸማል የሚለው ያው ወደፊት የሚስተካከል የሚታይ ይሆናል ማለት ነው።
የትንፋሽ መቆጣጠሪያ መሳሪያ ተጀምሯል እና እንዴት እንደምትጠቀሙበት ታብራሩልኝ።
የትንፋሽ መቆጣጠሪያ ሁለት አይነት ነው ያለው። አንዱ የመጀመሪያው ሰውየው አልኮል ስለመጠጣት አለመጠጣት ወደፈናው ቼክ የሚደረግበት ነው። ከዛ በኋላ አልኮል መጠጣቱ ሲረጋገጥ ደግሞ ለአንድ ሰው አንድ የሆነች ፓይፕ አለች። እሷ ፓይፕ ይሰካና በከላሲክ ውስጥ ተቀዱ። ከዛ አሽከርካሪው ለአምስት ሰከንድ ያህል ያንን እንዲነፋ ይደረጋል። ከዛ በኋላ እዛ ላይ ኢንዲኬት የሚያደርጉ ወይም የሚያሳዩ ይሄን ያህል ሌብል ነው የሚል የሚያሳይ መሳሪያ አለ። በዛ መሳሪያ መሰረት አንድ አሽከርካሪ ከሚያስወጣው ትንፋሽ ውስጥ 0.4 ሚሊግራም የአልኮል መጠን ከትንፋሽ ውስጥ በልጦ ከተገኘ አሽከርካሪው በመጠጥ ተጠቅሟል ማለት ነው፣ ወይም ለትራፊክ አደጋ ተጋላጭ ተብሎ ቁጥጥር ይደረግበታል። ወይም በደም ነው የምመረመረው ብሎ ሰውየው ከፈቀደ በደም የሚመረመር ከሆነ ደግሞ 0.08 ሚሊግራም የአልኮል መጠኑ ከደሙ ውስጥ በልጦ ከተገኘ የሚጠየቅ ይሆናል ማለት ነው። መሳሪያው አሁን የተወሰነ ቦታ ላይ ነው የሄደን ምርመራ የምናደርገው። የሰዓት ገደብ የለው። ማንኛውም ሰው ቀንም ሆነ ማታ መድኃኒትም ሆነ መቼም ቢጠጣ ለአደጋ ተጋላጭ ስለሆነ መቼም ቢሆን ነው ምርመራ የሚደረገው። ግን ዞሮ ዞሮ የትኛው ሰዓት የመዝናኛ ሰዓት ነው የሚለውን ነገር ደግሞ በራሱ ፖሊሱ በስትራቴጂ እየተመራ የሚሄድ ነው፣ ቁጥጥር የሚያደርግ ነው የሚሆነው። እንግዲህ ምናልባት አሁን ህዝቡም የማለማመዱን ነገር በተለያየ ቦታ ላይ ቁጥጥር የማድረጉ ነገር ይኖራል። ግን በኋላ ላይ በደንብ ልምድ ኖሮ ሰው በደንብ ስለ አልኮል መሳሪያ ካወቀ ጠጥቶ መንዳቱ በቃ ኖር መሆኑን ካረጋገጠ በኋላ የግድ እንዳሆኑ ዝም ብለን ሁሉንም እያስገባን የምንመረብር ላይሆን ይችላል። የዛን ጊዜ የሚጠረጥሩትም አነዳሩ ላይ ትንሽ ጥርጣሬ የሚያድርባቸውን ተሽከርካሪዎች እየነጠሉ እያቆሙ የሚሆኑበት ነገር ይኖራል። አሁን ለጊዜ ግን ሁሉም ሰው ቢለምድ የጠጣኑም ያልጠጣኑም እያስገባን የጠጣውና ያልጠጣውን በመሳሪያው እየለየን የምናስወጣበት ነው ማለት ነው።
በየቀኑ በከተማዋ ለሚደርሰው አደጋ ከአሽከርካሪዎች በተጨማሪ እግረኞችም ተጠያቂዎች እንደሆኑና አደጋን ለመከላከል የትራፊክ መንገድ ሕጎችን በማክበር ዜጎች ኃላፊነታቸውን መወጣት እንደሚገባቸው ኢንስፔክተር አሰፋ መዝገቡ በመጨረሻ ገልጸውልናል።
የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞቅቢል ያቤሮ ነው። የጋቢና ዲጄ ዲጄ ፋትሶ አብሮን ነበር። ጉዟችሁ የሰመረ ይሁን እያልን በዚህ ሙዚቃ ልንሰናበታችሁ ነበር። ጊዜ የለንም እንግዲህ፣ በነገው ጉዞ እንገናኛለን ሌላ ሙዚቃ ይዘን ጊዜ ካለን። መልካም ምሽት።